ይህ የአሜሪካ ድምጽ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት የካቲት 26 2016 ዓ.ም ተመረጥ መስተናዶ ጀመረ። ለደን ምንጣሮ ወደ ህዳሴ ግድብ የሚያመሩ 275 ወጣቶች መታገታቸው ተገለጸ።
በነዛ በፋኖዎቹ ስልክ ወደ ቤተሰባቸው ደውሉ ተባለ። ልጆቹ አንዴ ብቻ እድል ተሰጣቸው ማለት ነው። እና ለተወሰነ ደቂቃ ልጆቹ ቢያንስ ሁለት ደቂቃ ነው ፍቅር መሰለኝ። ከዛ እኛ ተይዘናል ታግተናልና ምርኮኛ አንድ ቦታ ላይ ሰብስቦን አገሉን እና በቃ ከዛ በኋላ ዘጉ።
የሰማችሁት የታጋቾቹን ቤተሰቦችና እንዲሁም ደግሞ የአካባቢው ነዋሪዎችን ነው። በሌላ በኩል የጎጃም ፋኖ ዘመቻ መምሪያ ኃላፊ በበኩላቸው ወጣቶቹ ለደን ምንጣሮ የሚንቀሳቀሱ ሳይሆኑ የመከላከያ ሰራዊትና ሚሊሻ አባላት ናቸው ብለዋል። በዚህ ዙሪያ ዘገባለን። ይህንና ሌሎች ዓለም አቀፍ እንዲሁም ደግሞ የሀገር ውስጥ ዘገባዎችና ዜናዎችን ነው ይዘን ወደ እናንተ የመጣ ነው። ሰላም ጤና ይስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የምሽቱ ዝግጅት በመምራት ኤደን ገረመው አብሬያችሁ ቆያለሁ። ጽዮን ግርማ ዋና አዘጋጇ ናት። ንጉሱ ታምሬ ደግሞ የድምፅና ምስል መሐንዲሳችን ከሌሎች የአሜሪካ ድምፅ ባልደረቦች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እየጋበዝኩ አሁን ለምሽቱ ወደ አሰናዳናቸው ዜናዎች እናልፋለን።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። የተኩስ አቁም ጥረት እየተደረገ ባለበት እስራኤል ካን ዩኒስን ደበደበች። ዩክሬን 18 የሩሲያ ሰው አልባ አውሮፕላኖችን ማውደሟን አስታወቀች። ቻይና ዓለም አቀፍ ወታደራዊ ቁመናዋን ከፍ ለማድረግ ዓመታዊ መከላከያ በጀቷን በ72% አሳደገች። የሚሉት ይገኙበታል። አሁን ወደ ዝርዝሩ። የተኩስ አቁም ጥረቱ በቀጠለበት እስራኤል ካን ዩኒስን ደብድባለች። በእስራኤል ጦር ዛሬ ማክሰኞ በደቡባዊ ጋዛ ካን ዩኒስ ላይ ወታደራዊ አሰሳ ማድረጉን ሲያስታውቅ፣ የፍልስጤም ባለሥልጣናት በበኩላቸው በእስራኤል የአየር ድብደባ 17 ሰዎች መገደላቸውን አመልክተዋል። ባለሥልጣናቱ አያይዘውም የአየር ድብደባው የተፈጸመው ሐማድ ከተባለው መንደር ውስጥ ከአንድ የአውሮፓውያን ሆስፒታል አቅራቢያ መሆኑን አመልክተዋል። የእስራኤል ጦር ሰራዊት በበኩሉ በሐማድ የፈጸመው ወታደራዊ ጥቃት አሸባሪ ቡድኑ የሚጠቀምባቸውን መሠረተ ልማቶች ኢላማ ያደረገ ሲሆን ከሰላማዊ ሰዎች መሃል ተሸሽገው የነበሩ በርካታ የሐማስና የእስላማዊ ጂሃድ ተዋጊዎችን በቁጥጥር ስር አውያለሁ ብሏል። ታጣቂዎቹ ጋዛ ላይ ይዟቸው የሚገኙትን ታጋቾች ስም ዝርዝር ለመስጠት አሁንም ፈቃደኛ አልሆኑም ስትል ሐማስን የወነጀለችው እስራኤል በካይሮ ድርድር ላይ አለመገኘቷ ታውቋል። ስምምነቱ እንዳይደረስ ተጠያቂው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ናቸው ያሉ አንድ ከፍተኛ የሐማስ ባለሥልጣን በበኩላቸው ዛሬ ለጋዜጠኞች ሲናገሩ አሁን ጉዳዩ የእስራኤል አጋር ከሆነችው ዩናይት ስቴትስ እጅ ነው ያለው፣ ግፊትም ማድረግ አለባት ብለዋል። በሌላ ዜና የዩናይት ስቴትሷ ምክትል ፕሬዚዳንት ካማላ ሃሪስ ትላንት ሰኞ የተኩስ አቁም ጥረቱን አስመልክቶ በሰጡት አስተያየት ሐማስ ታጋቾችን በመልቀቅ ለስድስት ሳምንታት የሚዘልቅ የተኩስ አቁም በአፋጣኝ እውን የሚያደርገውንና በመላው ጋዛ የሚደርሰውን የሰብአዊ እርዳታ መጠንም እንዲጨምር የሚያስችለውን የስምምነት ውል መቀበል አለበት ሲሉ አሳስበዋል። ሃሪስ ለጦርነቱ ሲባል የተመሰረተው የእስራኤል ካቢኔ አባል የሆኑትን ቤን ጋትስን በዋይት ሀውስ ተቀብለው አነጋግረዋል። በዚህ ወቅት ባሰሙት ንግግርም የዩናይት ስቴትስ ዜጎችን ጨምሮ የታገቱ ሰዎች ባሉበትን የመስከረም 26ቱን የሐማስ የሽብር ጥቃት አውግዘዋል። ዩክሬን 18 የሩሲያ ሰው አልባ አውሮፕላኖችን ማውደሟን አስታወቀች። ሩሲያ ሌሊቱን በሰነዘረችው የአየር ጥቃት ያሰማራቻቸውን 18 ሰው አልባ የውጊያ አውሮፕላኖች ማውደሟን ዩክሬን አስታውቃለች። በተጨማሪም በክራይሚያ ባህረ ገብ መሬት አቅራቢያ የነበረን አንድ የሩሲያ ወታደራዊ ቃኝ የጦር መርከብ ባህር ኃይሉና ሰው አልባ ውጊያ አውሮፕላኖች መመታታቸውን የዩክሬን ጦር አውሮፕላን የአየር መከላከያ አስታውቋል። ሩሲያ በአንድ ሌሊት በድምሩ 22 ሰው አልባ አውሮፕላኖችን ስታሰማራ ከነኚህም ውስጥ 18ቱ በኦዴሳ ሰማይ ላይ ተመተው መውደቃቸውን የዩክሬን አየር ኃይል አስታውቋል። በሩሲያ ሰው አልባ አውሮፕላኖች ጥቃት አንድ የመዝናኛ ስፍራን ጨምሮ በርካታ ህንጻዎች ላይ ጉዳት መድረሱን ያስታወቁት የኦዴሳ አገረ ገዢ ኦሌ ኪፐር በሰው ላይ የደረሰ ጉዳት ግን ያለመኖሩን አመልክተዋል። የዩክሬን ወታደራዊ መረጃ አክሎም የተመታችው የሩሲያ ጦር መርከብ ሰርጌይ ኮቶቭ የተባለች መሆኗን ገልጦ የዩክሬን ሰው አልባ አውሮፕላኖች የከርች ባህር ዳርቻን በመደብደብ በወደቡ ላይም ጉዳት አድርሰዋል ብለዋል። ጥቃቱ በሩሲያው ጥቁር ባህር አካባቢ የሚገኙ የጦር መርከቦችን ኢላማ ካደረጉ የዩክሬን ወታደራዊ እርምጃዎች የቅርብ ጊዜው መሆኑ ነው። ሩሲያ ሌሊቱን የፈጸመችውን ይህን ጥቃት ተከትሎ የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ባሰሙት ንግግር የዩክሬን ባለስልጣናት የሞስኮን ቀጣይ እቅዶች እንደሚያውቁና አገራቸው ወታደራዊ ምላሽ መስጠቷን እንደምትቀጥልም ተናግረዋል። ዜሌንስኪ ይህን ያሉት ከከፍተኛ ወታደራዊና የደህንነት ባለስልጣናቶቻቸው ጋር ያደረጓቸውን ተከታታይ ስብሰባዎች አስመልክቶ አስተያየት በሰጡበት ወቅት ነው። በተያያዘም የዩክሬን መከላከያ ሚኒስትር ሩስቴም ኦምሮቭ ውጊያውን አስመልክቶ ስላለው ተጨባጭ ሁኔታ በትላንትናው ዕለት ከዩናይትድ ስቴትስ አቻቸው ሎይድ ኦስቲን ጋር በስልክ መነጋገራቸው ታውቋል። በንግግራቸውም ወቅት ኦስቲን ዩናይትድ ስቴትስና አጋሮቿ ለዩክሬን የሚሰጡትን ድጋፍ ቀጣይነት ማረጋገጣቸውን ፔንታገን በመግለጫው አመልክቷል። ቻይና ዓለም አቀፍ ወታደራዊ ቁመናዋን ከፍ ለማድረግ ዓመታዊውን የመከላከያ በጀቷን በ7.2% አሳደገች። ቤጂንግ በዛሬው ዕለት ይፋ ያደረገችው ይህ የመከላከያ በጀት ጭማሪ ዩናይትድ ስቴትስን በመከተል በዓለም ሁለተኛ ደረጃ ላይ የሚገኘውን የቻይናን ወታደራዊ በጀት 1.6 ትሪሊዮን የን ወይም 222 ቢሊዮን ዶላር ያደርሰዋል። ይህም አሃዝ ባለፈው ዓመት ካደረገችው የበጀት ጭማሪ ጋር ተመሳሳይ መሆኑ ተጠቁሟል። ከራዳር እይታ ውጪ መሆን ከሚችሉ በራሪ ተዋጊዎችና ዘመናዊ ጦር አውሮፕላን ተሸካሚዎች ይበልጥ እየተራቀቁ እስከመጡት የኒውክሌር ጦር መሳሪያዎች ድረስ በወታደራዊ ቴክኖሎጂው ዘርፍ እየተመዘገበ ያለውን ምርታ ብርቱ ሽኩቻ በሚታይበት የደቡብ ቻይና ባህር ይገባኛል ጥያቄ ሳቢያ ቤጂንግ ከዩናይት ስቴትስ፣ ታይዋን፣ ጃፓንና ከጎረቤቶቿ ጋር የገባችውን ውጥረት እያካረረው ይገኛል። ዛሬ በሀገሪቱ የምክር ቤት አባላት ዓመታዊ ጉባኤ መክፈቻ ላይ ይፋ የተደረገው ይህ የበጀት አሃዝ የገዢው የኮሚኒስት ፓርቲ ወታደራዊ ክንፍ ለምርምርና ልማት እንዲሁም የውጭ ጦር መሳሪያዎች ግዢ ከሚያውለው ጋር ተጠቃሎ የሚታሰብ ከፊል የበጀት ወጪ ብቻ ነው ተብሏል። የቻይና የመከላከያ በጀት እንደ አውሮፓውያን ዘመን አቆጣጠር በ2015 ከነበረውም በእጥፍ ማደጉ ተመልክቷል። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ የሚተላለፈውን የሰዓቱን የዓለም ዜና ነው። ፍልሰተኞችን ለመታደግ የሚደረገው ጥረት በባህር ጠረፍ ጠባቂዎች መስተጓጎሉ ተገለጠ። በሜዲትራኒያን ባህር ላይ ለአደጋ የተጋለጡ ፍልሰተኞችን በማዳን ስራ በተሰማሩ ሰራተኞች ላይ የሊቢያ ባህር ጠረፍ ጠባቂዎች የሚሰነዝሯቸው የማስፈራሪያ ጥቃቶች ለአንድ ፍልሰተኛ ሕይወት ማለፍ ምክንያት መሆኑን የጀርመን የበጎ አድራጎት ድርጅት አስታውቋል። ኤስኦኤስ ሂውማኒቲ የተሰኘውም በሰብአዊነት ላይ የሚሰራው የጀርመን በጎ አድራጎት ድርጅት ባለፈው ቅዳሜ ባወጣው መግለጫ የሊቢያ ባህር ጠረፍ ጠባቂዎች ለሕይወት አስጊ በሆነው የነፍስ ማዳን ስራ ወቅት ተኩስ በመክፈታቸው ምክንያት በተቀሰቀሰ ሁከት ለአደጋ የተጋለጡ ፍልሰተኞችን የማዳን ስራውን ማስተጓጉሏቸውን አመልክቷል። ድርጅቱ ሶስት በአግባቡ ባልተሰሩ ጀልባዎች ላይ ተሳፍረው ወደ አውሮፓ ለማቅናት ጥረት በማድረግ ላይ ከነበሩ ፍልሰተኞች በርካቶቹ ወደ ባህር በመዝለል መገደዳቸውን አመልክቷል። በነፍስ አድን ጥረቱ 77 ፍልሰተኞችን መታደግ መቻሉንና ቁጥራቸው የበዛ ሌሎች በኃይል ከሊቢያ ባህር ጠረፍ ጠባቂዎች ላይ እንዲሳፈሩ መደረጋቸውንም ዘገባው አክሎ አመልክቷል። በዚህም ሳቢያ የስድስት ቤተሰብ አባላት መነጣጠላቸው ታውቋል። የሊቢያ ባህር ጠባቂዎች ቃል አቀባይ ስለ ጉዳዩ እንዲያብራሩ ለተደረጉላቸው የስልክ ጥሪዎችም ሆነ የኢሜይል መልእክቶች ምላሽ አልሰጡም። በተያያዘ ባለፈው የአውሮፓውያኑ 2023 ከሊቢያ የተነሱ 962 ፍልሰተኞች ባህር ላይ መሞታቸውንና ቁጥራቸው 1563 የሚደርሱት የገቡበት ሳይታወቅ መቅረቱን ዓለም አቀፉ የፍልሰት ድርጅት አይኦኤም አስታውቋል። በመጨረሻም የሜታ ፌስቡክ፣ ኢንስታግራም፣ ትሬድስ እና ሜሴንጀር ፕላትፎርሞች ተጠቃሚዎች ዛሬ አገልግሎት የማግኘት ችግር እንደገጠማቸው የአገልግሎቱም መቋረጥ መጠነ ሰፊ መሆኑ ተገለጠ። የኢንተርኔት እንቅስቃሴዎችን የሚከታተለው ዳውን ዲቴክተር የተባለው ድርጅት እንዳመለከተው ችግሩ በዓለም ዙሪያ እየተዘገበ መሆኑም ይህም መቆራረጥ ዓለም አቀፋዊ ሊሆን እንደሚችል ይጠቁማል ብለዋል። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
ስትከታተሉ የቆያችሁትን ከዓለም ዙሪያ የተሰባሰቡ ዜናዎች ያደረሳችሁ አላ ከበደ ነበር። እናመሰግናለን። በመከታተል ላይ የምትገኙት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት መሰናዷችንን ነው። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። የምስልና ድምፅ ኤዲቲንጉን የሚሰሩልን ግርማ ደገፋና ሲሳይ አሸናፊ፣ የዌብና ማህበራዊ ድረገጽ ፕሮዲውሰራችን አባየው ገበያው፣ ዋና አዘጋጃችን ጽዮን ግርማ፣ እንዲሁም ደግሞ የድምፅና ምስል ምህንድስናውን ንጉሱ ታምሬ። የምሽቱን መሰናዶ በመምራት እኔ ኤደን ገረመው አብራችሁን ታምሹ ዘንድ በአክብሮት እየጋበዝን አሁን ለምሽቱ ወደ ያዝ ነው አብይ ርዕስ እንሻገራለን። ለደን ምንጣሮ ወደ ህዳሴ ግድብ የሚያመሩ 275 ወጣቶች መታገታቸው ተገለጸ። ከደቡብ ኢትዮጵያ ክልል ጋርዱላና አሌ ዞኖች የተመለመሉ ወጣቶች ለደን ምንጣሮ ስራ ወደ ታላቁ ህዳሴ ግድብ በመጓዝ ላይ ሳሉ በአማራ ክልል ምስራቅ ጎጃም ዞን ውስጥ እንደታገቱ ቤተሰቦቻቸው አስታውቀው ለደህንነታቸው እንደሚሰጉም ገልጸዋል። ወጣቶቹ ባለፈው ሳምንት ሰኞ ለጉዞ መነሳታቸውን ያወሱት ቤተሰቦቻቸው መታገታቸውን በማህበራዊ ትስስር ድረገጾች ላይ ሲዘዋወር ባዩት አጭር ተንቀሳቃሽ ምስል እንደተረዱም ጠቁመዋል። የጋርዱላ ዞን አስተዳዳሪ አቶ ብርሃኑ ኩናኖ ለደን ምንጣሮ ተብለው ከጋርዱላ ዞን ደራሼና አሌ ወረዳዎች የተወሰዱ 275 ወጣቶች መታገታቸውን አረጋግጠዋል። ወጣቶቹን መታገት ያመኑት የጎጃም ፋኖ ዘመቻ መምሪያ ኃላፊ መሆናቸውን የገለጹት መቶ አለቃ አበበ ወጣቶቹ ለደን ምንጣሮ የሚንቀሳቀሱ ሳይሆኑ የመከላከያ ሰራዊትና የሚሊሻ አባላት ናቸው ብለዋል። ወጣቶቹ እንደታገቱበት የገለጸው የምስራቅ ጎጃም ዞን አስተዳደር ባለስልጣናትን ምላሽ ለማግኘት ያደረግነው ሙከራ ስልካቸውን ስለማያነሱ አልተሳካም። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታዩን አድርሶናል።
በታላቁ የኢትዮጵያ ህዳሴ ግድብ አካባቢም ለሚካሄደው የደን ምንጣሮ ስራ በሚል ከወረዳቸው ተመልምለው ከተወሰዱ በኋላ ታግተዋል ከተባሉ በመቶዎች ከሚቆጠሩ ወጣቶች ውስጥ የ18 ዓመት ታናሽ ወንድማቸው እንደሚገኝበት ያመለከቱት አስታረቀኛ ማርያም የወንድማቸው ደህንነት ሙሉ ቤተሰባቸውን ማስጨነቁን ለአሜሪካ ድምጽ በስልክ ተናግሯል።
ሰኞ ነበረ ተጫኑት፣ ማክሰኞን ቆዩ፣ ሮብ ቀን ላይ ደግሞ ስልካቸው ምንም አይሰራም። ከዛን መረጃ ስንደውል እንደታፈኑ ወይም በአማራ ፋኖ እንደተያዙ ነው። አማራ ክልል ሲገቡ ማለት ነው። ታናሽ ወንድሜ እዛ ውስጥ አለ። በተሰብ መጨነቅ ብቻ ሰው እንዳለ በቃ ልጆቹ ታፍነው በቃ ህይወታቸው እንደሌለ ነገር ነው። አሁን ሁሉ እንደዚህ ለቅሶ ነው።
ወንድማቸው ስለመታገቱም በአጋቾቹ ስልክ ደውሎ ለቤተሰቦቻቸው ማሳወቅንም ገልጿል።
ከኋላ ስናይ ኦንላይን ላይ ደግሞ እነዛ በቪዲዮ በአማራ ወጣት ቪዲዮ ቻት ላይ የልጆቹን ቪዲዮ ቀረጹና በረሃ ላይ በእግር በጫካ እየወሰዱ እዛ መረጃውን እኛ ዝም ብለን ስንከታተል የልጆቹን ስልክ እንደውላለን፣ ስልካቸው አይሰራም። ሐሙስ አለፈ፣ አርብ ለታ ጠዋት በነዛ በፋኖዎቹ ስልክ ወደ ቤተሰባችሁ ደውሉ ተባለ። ልጆቹ አንዴ ብቻ እድል እንደሰጠዋቸው ማለት ነው። እና ለተወሰነ ደቂቃ ልጆቹ ቢያንስ ሁለት ደቂቃ ነው ፍቅር መሰለኝ። ከዛን እኛ ተይዘናል፣ ታግደናል እና ምርኮኛ አንድ ቦታ ላይ ሰብስበውን አገኙን ምናምናሉ እና በቃ ከዛ በኋላ ዘጉ።
ሌላው የጋርዱላ ዞን ነዋሪ አቶ ዳት ኳየለ ከደራሼ ወረዳ 5 ቀበሌዎች የተመለመሉ ወጣቶች ከግዶለ ከተማ ተሳፍሮ ሲሄዱ መመልከታቸውን ተናግሯል። ወጣቶቹ ከከተማው ለጉዞ ተንቀሳቀሱት ባለፈው ሳምንት ሰኞ የካቲት 18 ቀን 2016 ዓ.ም ምህረት እንደነበር አቶ ዳትኮ አስታውሰውም መታገታቸውንም በማህበራዊ ትስስር ገጾች የተዘዋወረ ባለው አጭር ተንቀሳቃሽ ምስል ማወቃቸውን ጠቁሟል።
አሁን ይህን ያህል ነው የሚል ቁጥር አልወስድም፣ ግን ሶስቱ ሀገር አቋራጭ አውቶቡሶች በወንበር ሞልቶ ደህና በቁም ጠጥቀው ነው በቁም ቆመው የሄዱ በብዛት አሉ።
የት ነበር የሚወስዷቸው?
አሁን የሚሄዱበት አቅጣጫ ሁኔታ አይታወቅም። ባለሀብቱ እኔ ስራ አሰራቸዋለሁ ብሎ ቃል እንደገባና ያ መስሪያ ቤት ተስማምቶ እንደለቀቀ ልጆቹን እንደሰጣቸውና እንደላኩ ነው የሚደመጠው። ከአንድ አራት ቀን ቆይታ በኋላ ሐሙስ ማታ ቪዲዮ ቆ አርብ ዕለት በይፋ በደንብ ህብረተሰቡ ካየ በኋላ ነው ህብረተሰቡ ድንጋጤ ውስጥ የገባው። ገና ቤተሰብ የሄዱ ልጆች ቤተሰብም የዞኑን መንግስት መጠየቅ ሲጀምር ነው ችግር የተፈጠረው እንጂ ማንም ይህንን የነቃበትም አልነበረም።
የጋርዱላ ዞን አስተዳዳሪ አቶ ብርሃኑ ኩና ነው የወጣቶቹ ቁጥር 275 እንደሆነና ለደን ምንጣሮ ስራ በሚል ከዞኑ የደራሼ ወረዳና ከአለ ዞን ተወስደው እንደታገቱ አረጋግጧል። ወጣቶችን መልምለው የወሰዷቸው ኒኮቲካ ኮንስትራክሽንና ትሬዲንግ ከኢትዮጵያ ኤሌክትሪክ ኃይል ጋር በመተባበር እንደሆነም አቶ ብርሃኑ ተናግሯል።
ከኛ ፋኖስ ነው ያሉት። ከኛ አካባቢ ከባለሀብቱ ስንት ሰው ነው የወሰድከው? አካባቢ ላይ ችግር እንዳለ ታውቃለህ እና ስንት ነው የወሰድከው? በቁጥር ብለን ስንከታተል ስንጠይቅ 275 ሰዎችን የወሰድኩት ይላል። የጋሉላ ዞን የድራሽ ተወላጆች 239 ወይም 240 ናቸው ማለት ነው። በአጠቃላይ ግን በአንድ ላይ ክጭሎ የሄዱት 275 ናቸው። አሁን በስንፈኛ ፋኖ ቁጥጥር ስር ያለ እነኚህ 275 ሰዎችን የጭኖ የወሰደው ባለሀብት ከኢትዮ ኤሌክትሪክ ጋር ተገናኝቶ ነው ወደዚህ የመጣው። እኛ እስከ ደቡብ ኢትዮጵያ ክልል ያው የእኛ ክልል ነው፣ ደቡብ ኢትዮጵያ ክልል ሰራተኛና ማህበራዊ ጉዳይ ጋር ስንከታተል ጉዳዩን የቢሮ ኃላፊ አያውቅም፣ ምክትሎች እና ባለሙያዎች ናቸው ማቁት። ቀጥሎ የደቡብ ኢትዮጵያ ክልል ህዳሴ ማስተባበሪያ ጋር ቼክ ስናደርግ ምንም የሚያውቁት ነገር የለም። በኋላ ችግሩ ስፈጠር ነው የሰሙት። ማን ነው የማስተባበሪያው ምል የህዳሴ ግድብ ማስተባበሪያ የደቡብ ክልሉ ኢንፎርሜሽን አልነበረው። ቀጥሎ የፌዴራል የህዳሴ ግድብ ማስተባበሪያ ጋር ቼክ ስናደርግ በውል የምታወቅ ነገር አልነበረም። አሁን ግን በአካል የደቡብ ኢትዮጵያ ክልል የህዳሴ ግድብ ማስተባበሪያ ወደ ፌዴራል ሄዷል። ምን ደረጃ ላይ እንደደረሰ አልነገረኝም። ስለዚህ የጉዳዩን የሚያውቅ የኢትዮጵያ መብራት ኃይል ብቻ ነው።
የኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዲሬክተር ሞገስ መኮንን ግን ጉዳዩ ከኢትዮጵያ ኤሌክትሪክ ኃይል ጋር የሚያገናኝ ነገር እንደሌለው ገልጸው የተቋሙ ስም መነሳቱም ተገቢነት የለውም ብሏል።
ኤሌክትሪክ ኃይል በራሱ የሚያሰራውን ስራ ራሱ የአካባቢ ነዋሪዎችን ተጠቅሞ ነው የሚያሰራው። በፕሮጀክቶቻችን ላይ የዛ አይነት ባህሪም ያለው። ከዛ ውጪ ግን እኛ በቀጥታ ጨረታ ፈተናቸው በጨረታ የሚሳተፉ አካላት በሚሰሩት ስራ ግን ከየትኛውም ወገን ያምጡ ከእኛ ጋር የሚገናኝ ነገር የለውም። አሁን ኒኮቲካ ስትል የሰማሁ ይመስለኛል፣ ካልተሳሳትኩኝ የደን ምንጣሮ ላይ ጨረታ አሸንፎ የገባ ነው። ስለዚህ እሱ የደን ምንጣሮ ላይ አሸንፎ ለገባው ስራ ከኢትዮጵያ ኤሌክትሪክ ኃይል ጋር የሚያስብል ህጋዊ የሆነ አገላለጽ አይደለም። እኛ በቀጥታ ከድርጅቱ ጋር ነው እንትን ያለው ውል የገባ ነው። ስለዚህ በውሉ መሰረት ስራውን እንዲሰራልን ነው እንጂ በማን ነው የምታሰራው፣ እንዴት ነው የምትመለምለው፣ እዛ ዲቴል ውስጥ አንገባ። ስለዚህ መጠየቅ የሚኖርብህ ከሆነ ኒኮቲካን ነው እንጂ ኢትዮጵያ ኤሌክትሪክ ኃይል ጋር የሚያገናኘው ነገር የለም።
የዞኑ አስተዳዳሪ ምንድን ነው የሚሉት? የእናንተ ተቋም ከዚህ ተቋም ጋር ሆኖ ምልመላውን እንኳን አንድ ላይ እንዳደረጉ ነው የሚነግሩኝ።
ይሄኛው ማስረጃ ካለ ማስረጃ ያቅርቡና እንትን ይበሉ። እኛ እንደዚህ አይነት ምንም አይነት ተሳትፎ እንደሌለን ግን ማረጋገጥ ይችላል። ማስረጃ ካለ ማስረጃ ይምጣና የኢትዮጵያ ኤሌክትሪክ ኃይል ሰራተኞች የሆኑ ኤክስ ዋይ ዜድ ተብሎ ከበዛ ደረጃ መነጋገር እንችላለን። ግን ማስረጃ በሌለበት ሁኔታ የኢትዮጵያ ኤሌክትሪክ ኃይል ፕሮጀክት ስለሆነ ከሱ ጋር አብሮ መለመለ የሚለው ግን ትክክለኛ እንትን አይደለም። ፈርዘር እንትን የሚል ከሆነ ጉዳዩን ምናልባት ወደ ህግ መውሰድ ይቻላል።
የአሜሪካ ድምፅ ማብራሪያ እንደሰጡ የጠየቃቸው የኒኮቲካ ኮንስትራክሽንና ትሬዲንግ ባልደረባ አቶ ሙሉጌታ አለኔ ደግሞ ምላሽ ለመስጠት ቃል ገብተው ሲያበቁም በቀጠሩን ሰዓት ብንደውላቸውም ጥሪውን አያነሱም። ለደን ምንጣሮ ስራ በሚል የተደረገውን የወጣቶችን ምልመላና ስምርት ከኢትዮጵያ ኤሌክትሪክ ኃይል በቀር እሳቸውን ጨምሮ ከክልል ጀምሮ ያሉ መንግስታዊ መስሪያ ቤቶችም ሆነ ባለስልጣናት እንደማያውቁትና እንዳልመሩት አቶ ብርሃኑ አስታውቀዋል። 275 ወጣቶችን በምስራቅ ጎጃም ዞን ጎዛሚን ወረዳ አካባቢ አግቷል ያሉት ቡድን በነፍስ ወከፍ ለእያንዳንዳቸው እስከ 300 ሺህ ብር እንዲከፍሉ መጠየቁንም የጋርዱላ ዞን አስተዳዳሪው አቶ ብርሃኑ ኩና ነው ገልጸው ታጋቾችን ለማስለቀቅ ጥረት እያደረጉ እንደሆነ አመልክቷል። ጉዳዩን ለማጣራት በስልክ ያገኘናቸውና የፋኖ የጎጃም ዘመቻ መምሪያ ኃላፊ ሞናቾን በስልክ ነገሩን መቶ አለቃ አበበ ሰው መሆን ጦራቸው የተከሰቱን ወጣቶች በቁጥጥር ስር እንዳላዋለ ገልጿል።
ለምን ታሩ ምናምን ሳይሆን የመከላከያ ስራው ተባላቸው ልብስ ቀይረው እየሄዱ ያለ ከደብረ ማርቆስ ወደ አማኑኤል መስመር ማለት ነው። ፈንድ ቃሪ የሚያዙት የመከላከያ ስራው ተባላቸው እነሱ አስፈላጊ ከሆነ ቪዲዮ መላክ ይችላል።
ይሁንና ወጣቶቹ ለደን ምንጣሮ የሚንቀሳቀሱ ሰላማዊ ሰዎች ሳይሆኑም የመከላከያ ስራውትና የምርሻ አባላት ናቸውም ብሏል። መቶ አለቃ አበበ ወጣቶቹ የመከላከያ ስራውት አባላት መሆናቸውን በምን አረጋግጣችሁ ለሚለው ዋሽንግተን ዲሲ ለሚገኘው ባልደረባችን ጥያቄ ቀጣዩን መልሷል።
የመከላከያ ስራውት አባል መሆናችን ያረጋግጥንበት ምክንያት አንደኛ ምንሻ የደብረ ማርቆስ ነዋሪ ከዚህ በፊት በኢትዮ ኤርትራ ጦርነት የተሸለመ አሁን ምንሻን በማዋጋት አድማ ብተናና ከመከላከያ ጋር መሆን እያዋጋ ያለ ሰው እሱ ነው ይዟቸው እየመራ የነበር። ሁሉም ልብስ ቀይረዋል። ተጨማሪ ደግሞ በአራት መኪና ነው ተጭኖ የነበር። የነፍስ ወከፍ መሳሪያዎችን ታጥቋል። አንዳንዶች አልታጠቁም። ስለዚህ ምንም እንትን የለውም። የመከላከያ ሰራዊት አባል ናቸው እነሱ ሙሉ በሙሉ ማለት ነው።
ከዚህ በተጨማሪም በቁጥጥር ስር የዋሉት ግለሰቦች ወቅታዊ ደህንነት ጉዳይ ቀጣዩን አክለዋል።
እኛ የምርኮ ህግ በሚፈቅደው መልኩ ራሱን የቻለ ራሳችን የምርኮኛን የምናይዝበት ደንብ አለን። በዛ ደንብ ሰላማቸው፣ ደህንነታቸው ተጠብቆ ምንም ችግር ሳይደርስባቸው በጥሩ ሁኔታ ላይ ያሉት ምንም ችግር የለውም።
በጉዳዩ ላይ የምስራቅ ጎጃም ዞን አስተዳደር ባለስልጣናትን ምላሽ ለማካተት ያደረግነው ሙከራም ስልካቸውን ስለማያነሱም ለማካተት አልተቻለም። ለአሜሪካ ድምጽ ራዲዮም ዮናታን ዘብድዮስ ሐዋሳም።
የተከታተላችሁት ለምሽቱ የያዝነውን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። በኢትዮጵያ ያሉ ግጭቶች በውይይት እንዲፈቱ ዩናይትድ ስቴትስ ዳግም ጥሪ አቀረበች። በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ የፖለቲካ ውይይት ለኢትዮጵያ ሰላም ብቸኛ መፍትሄ ነው ሲሉ ዳግም አሳስበዋል። በቅርቡ በዝቋላ ገዳም መነኮሳት አባቶች ላይ የተፈጸመውን ግድያም አምባሳደሩ አውግዘዋል። በግጭቶች መቀጠልና በሲቪሎች ግድያ አሳሳቢነት ላይ የተለያዩ አካላቶች የሚያወጡት መግለጫ ትኩረት እያጣ እንደመጣ የገለጹት የኢትዮጵያ የሰብአዊ መብቶች ድርጅት ህብረት ዲሬክተር መስዑድ ገበየው በጉዳዩ ላይ ውይይት እንዲደረግም ጠይቀዋል። በኢትዮጵያ ለማድረግ የታቀደው ሀገራዊ ምክክርን በማያባሩ ግጭቶች እየተፈተነ እንደሆነ የገለጹት የምክክር ኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ በግጭት ላይ ያሉ አካላትን ለማነጋገር ጥረት እየተደረገ መሆኑን አስታውቀዋል። ኬኔዲ አባተ ዘገባለሁ።
በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ በኢትዮጵያ ያሉ ግጭቶች ከፖለቲካዊ ውይይት ውጭ መፍትሄ እንደሌላቸው አሳሰቡ። ባለፈው ሳምንት እሁድ የካቲት 24 ቀን በተከበረው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ 11ኛ ዓመት በዓለ ሲመት ላይ እንደተገኙ አምባሳደሩ ጠቅሰው በቅርቡ በቢሾፍቱ አቅራቢያ በሚገኘው የዝቋላ ገዳም በተገደሉት አራት መነኮሳት የተሰማኝን ሐዘን ገልጫለሁ ብለዋል። አምባሳደሩ በኤምባሲው የማህበራዊ ትስስር ገጾች ላይ ባስተላለፉት መልእክት ዩናይትድ ስቴትስ በሰላማውያን ዜጎች ላይ የሚፈጸሙ ግድያዎችን እንደምታወግዘው ሁሉ የሃይማኖት አባቶችንና የሲቪል ምዕመናንን ግድያም ታወግዛለች ሲሉ አክለዋል። አሁንም የፖለቲካ ውይይት ለኢትዮጵያ ሰላም ብቸኛው መፍትሄ እንደሆነ እናሳስባለን ብለዋል አምባሳደር ኤርቪን ማሲንጋ በትናንቱ መልእክታቸው። በኢትዮጵያ የሚታዩ ግጭቶችና የሰላማውያን ሰዎች ግድያ አሳሳቢ እንደሆኑ መቀጠላቸውን የገለጹት የኢትዮጵያ የሰብአዊ መብቶች ድርጅቶች ህብረት ዲሬክተር መስዑድ ገበየው ዩናይትድ ስቴትስን ጨምሮ የተለያዩ የውጭና የአገር ውስጥ አካላት ተደጋጋሚ የሰላማዊ መፍትሄ ጥሪዎችን ቢያቀርቡም ተፈጻሚ እየሆኑ አይደሉም ብለዋል። ለዚህም መንግስትን ቀዳሚ ተጠያቂ አድርገዋል። የህብረቱ ዲሬክተር አቶ መስዑድ አንገብጋቢ ናቸው ባሏቸው ጉዳዮች ላይ አስቸኳይ መፍትሄ ለማፈላለግ የባለድርሻ አካላት ውይይት እንደሚያስፈልግም ጨምረው አመልክተዋል።
በተደጋጋሚ የእምነት አባቶችን እና የእምነት ተቋማት ላይ የሚደርሱ ጥቃቶችን ጨምሮ ከዛ ጎን ለጎን ደግሞ አሁን ለምሳሌ አማራ ክልል ያለውን በኦሮሚያን በሌሎችም አካባቢ ባለው ግጭት ምክንያት የንጹሀን ህይወት፣ የአካል ጉዳት እንዲሁም ደግሞ ንብረት ውድመት የመሳሰሉት ነገሮች እና በጣም መጠነ ሰፊ የሆኑ የመፈናቀል የመሳሰሉት ጉዳዮች በጣም አሳሳቢ መሆናቸውን የዓለም አቀፉ ማህበረሰብ ኤምባሲዎችን ጨምሮ ለምሳሌ የአሜሪካ ኤምባሲ በቅርብ ያወጣውን ማየት እንችላለን። ብዙዎች በጣም እንደሚያስጨንቃቸው እንደሚያሳስባቸው መፍትሄ መምጣት እንዳለበት በተደጋጋሚ ያነሳሉ። እኛም ባገኘናቸው አማራጮች ሁሉ ሁሉም የየራሳቸው መሰላቸውን ያስቀምጣሉ። ግን በየቀኑ አዳዲስ ክስተቶች እየተፈጠሩ በጣም የሚያሳስብ ደረጃ ላይ በመድረሱ ምክንያት እንደ መፍትሄ እኔ መደረግ አለበት እና ቢደረግ ብዬ የማስበው አንዳንዶቹ አሁን በተጀመረ የሀገራዊ ምክክር ወይ ደግሞ ሊመጣ በታሰበው በሽግግር ፍትህ ወይ ደግሞ በምርጫ እና በመሳሰሉት የፖለቲካ ሂደቶች መፍትሄ ለማግኘት ጊዜ የማይሰጡ እጅግ አንገብጋቢ የሆኑ በአስቸኳይ መቆም ያለባቸው ተከታታይነት ያላቸው የመብት ጥሰቶች አሉ። እነሱን ለመፍትሄ ለመስጠት የሚመለከታቸው ባለድርሻ አካላት መንግስትም ቁጭ ብሎ የፖለቲካ ፓርቲዎችም ቁጭ ብለው ሲቪል ሶሳይቲዎችም ቁጭ ብለው የሚነጋገሩበት አስቸኳይ የሆኑ መነጋገሪያ መድረኮች መፈጠራቸው አስፈላጊ ነው ብዬ አምናለሁ።
ግጭቶች በኢትዮጵያ ለማድረግ ለታቀደውም ሀገራዊ ምክክር እንቅፋት ሆነው መቀጠላቸውን የገለጹት ደግሞ የኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ አቶ ጥበቡ ታደሰ ናቸው። ግጭቶቹ ቢያንስ ጊዜያዊ መፍትሄ አግኝተው የምክክሩ ሂደት እንዲቀጥል ጥረት እየተደረገ እንዳለም ጠቁመዋል።
በግጭት ውስጥ ያሉ ወገኖች መንግስትንም ጭምር ማለት ነው በተቻለ መጠን ወደ ግጭት የገቡባቸውን ነገሮች በተለያዩ አማራጮች በመፍታት አሉን የሚሏቸው የልዩነት ሀሳቦች ወደ ግጭት እንዲያመሩ ያደረጓቸው ጉዳዮችን ወደ ምክክሩ ጠረጴዛ በአጀንዳ መልክ አምጥተው ምክክር እንዲካሄድባቸው እንዲያደርጉ ለማድረግ ኦፊሻል የሆነ ጥሪ ከማስተላለፍ ጀምሮ ከተለያዩ ባለድርሻ አካላትም ጋር የግጭቱ ጊዜያዊ መፍትሄ የሚሆን ተገኝቶለት ለምክክሩ እድል እንዲሰጥ ለማድረግ ኮሚሽኑ የተለያዩ ስራዎችን እየሰራ ነው ያለው።
ከመንግስት ኃይሎች ጋር የሚፋለሙ የታጣቂ ኃይሎች አመራሮችን ለማግኘት ኮሚሽኑ ያደረገው ጥረት ስለመኖሩ ላነሳንላቸው ጥያቄ ቃል አቀባዩ ተከታዩን ምላሽ ሰጥተዋል።
እነዛን ጥረቶች አሁን ላይ ከገሌ ጋር በዚህ መንገድ ተነጋግሯል፣ ኮሚሽኑ እንደዚህ ብለዋል፣ እንደዚህ ተብሏል ምናምን የሚሉት ነገሮች ምናልባት አሁን ላይ መግለጹ በራሱ ሊመጣ የሚፈለገው ውጤት ላይ ነገሮችን በጅምር በሂደት ላይ ያሉ ነገሮችን መግለጹ የራሱ ጫና ስለሚኖረው ነው እንጂ በተለያዩ አማራጮች በመጠቀም ወደዚህ እንዲመጡ ለማድረግ የተለያዩ ጥረቶች እየተደረጉ ነው። ግን ምናልባት እነሱን ጥረቶች ውጤት ሲያመጡ ይሆናል ወይ ደግሞ እዚህ በዚህ ምክንያት ውጤት ማምጣት አልተቻለም ብሎ በወቅቱ መግለጹ የተሻለ ነው የሚል አቋም አለ በእኛ በኩል።
በኢትዮጵያ እየተካሄዱ ያሉ በትጥቅ የተደገፉ ግጭቶች በርካታ ሰብአዊና ቁሳዊ ጉዳቶችን እያስከተሉ ቀጥለዋል። በኦሮሚያ ክልል ያለውን ግጭት በሰላም ለመፍታት ተጀምሮ የተቋረጠው ድርድር እንዲቀጥል ሁኔታዎችን ለማመቻቸት ዝግጁነቷን የገለጸችው ዩናይትድ ስቴትስ በፋኖና በመንግስት መካከልም የሰላም ንግግር እንዲጀመር መጠየቋን በቅርቡ መግለጿ ይታወቃል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
በመቀጠል ደግሞ የምናልፈው በዚህ በዩናይትድ ስቴትስ ላለ አንድ ጉዳይ ነው። የቀጥታ ስርጭት ነው የሚኖረን። በሚሊዮኖች የሚቆጠሩ አሜሪካውያን ሱፐር ቱስዴይ ተብሎ በሚጠራው በዚህ ቀን በቅድመ ምርጫ ሂደት ለመሳተፍ ወደ ምርጫ ጣቢያዎች ያመራሉ። ባልደረባችን እንግዱ ወልዴ በዋሽንግተን ዲሲ አቅራቢያ በቨርጂኒያ ግዛት አርሊንግተን ከተማ ባለ አንድ የምርጫ ጣቢያ ይገኛል። ጤና ስጥልኝ እንግዱ፣ እንዴት ነህ?
ጤና ይስጥልኝ ኤደን፣ እንደምናመሻችሁ አድማጮቻችን እና ተመልካቾቻችን።
እሺ እንግዲህ በቀጥታ ወደ ጉዳያችን ነው የማመራው። ሱፐር ቱስዴይ ማለት ምን ማለት ነው? ከሌሎቹ የቅድመ ምርጫ ሂደቶችስ ልዩ የሚያደርገው ነገር ምንድን ነው?
በጣም ጥሩ። ሱፐር ቱስዴይ ልዩ ማክሰኞን በለው የቅድመ ምርጫ ሂደቱ አካል ነው። ባለፈው ወር ከአንድ ወር በፊት የጀመረው የአይዋ ካውከስ ከዛም የኒውሃምሽር ፕራይመሪ አካል ነው። እስከሚቀጥለው ሰኔ ድረስ ይህ የቅድመ ምርጫ ሂደት ይቀጥላል። ነገር ግን ለምንድን ነው ይህ የተለየ ማክሰኞ የሆነው ከተባለ በርካታ ክፍለ ግዛቶች ወደ 16 የሚሆኑ ክፍለ ግዛቶች በሰላማዊ ውቅያኖስ የምትገኘውን አሜሪካን ሳሞዋ የምትባለውን ትንሽ ደሴት ጨምሮ በርካታ ቁጥር ያላቸው ግዛቶች የሚሳተፉበት በአንድ ቀን ድምጽ የሚሰጡበት ቀን በመሆኑ ነው። በዚህ ምርጫ የእጩዎቹ ዋና ትኩረት የሚሆነው ህዝቡ ከሚሰጠው ድምጽ በተጨማሪ በየግዛቱ በየምርጫ ክልሉ ያሉ ተወካዮችን ድምጽ ማግኘት ነው። እነዚህ ተወካዮች በመላው አገሪቱ በየፓርቲያቸው የሚገኙ ናቸው። ለምሳሌ ሪፐብሊካን ፓርቲ 2429 የሚሆኑ ተወካዮች በመላው አገሪቱ አሉት። የዲሞክራቶቹ ደግሞ 3934 የሚሆኑ ተወካዮች አሉት። የዋና ተወዳዳሪዎቹ ዋና ትኩረት የነዚህን ተወካዮች ድምጽ ማግኘት ነው፣ የፓርቲውን ውክልና ለማግኘት። ሪፐብሊካን እጩ 1215 ድምጽ ያስፈልገዋል፣ የህዝቡ ድምጽ ሳይሆን የተወካዮች ድምጽ። የዲሞክራቶቹ ደግሞ 1968 ድምጽ ያስፈልገዋል። ዛሬ ወደ 1420 የሚሆኑ በሪፐብሊካን ወገን የቀረቡ ተወካዮች አሉ፣ በዲሞክራቶቹ ደግሞ 865። እንግዲህ እነዚህ ቁጥሮች ናቸው ዛሬ ብቻ የቆረጡት የቀረቡት የተወካዮች ቁጥር ነው ሱፐር ቲውስዴን ልዩ የሚያደርገው። ወደ ፓርቲዎቹና መሪ እጩዎቹ ስንመለስ እስካሁን ድረስ በተደረገው የቅድመ ምርጫ ሂደት የቀድሞ ፕሬዚደንት ትራምፕ 273 ድምጽ ሲኖራቸው ኒኪ ሄሊ ደግሞ በረጅም ርቀት 43 የተወካዮች ድምጽ ብቻ ይዘው ይታያሉ። ኒኪ ሄሊ በሌላ ሁኔታ ውስጥ በቀደም ዕለት በተደረገው በዋሽንግተን ዲሲ በተደረገው የሪፐብሊካኖች ቅድመ ምርጫ የሪፐብሊካን ፓርቲ ያላቸውን 19 ወኪሎች በሙሉ ጠቅልለው ወስደዋል። የቀድሞ ፕሬዚደንት በዋሽንግተን ዲሲ ምንም ድምጽ አላገኙም። እዚህ ባለንበት ዋሽንግተን ዲሲ አርሊንግተን በዚህ ግዛት ቨርጂኒያ ወደ 48 የሚሆኑ የሪፐብሊካን ተወካዮች ለፉክክር ቀርበዋል። በዲሞክራቶች በኩል ደግሞ ወደ 99 ይሆናሉ። እንግዲህ የተወዳዳሪዎቹ ዋና ትኩረት የነዚህን ተወካዮች አብላጫ ድምጽ አገኝቶ የፓርቲው ተወካይ ለመሆን ነው። ሱፐር ቱስዴን ደግሞ የዛሬውን ቀን ልዩ የሚያደርገው በርካታ ግዛቶችና በርካታ የተወካዮች ድምጾች ለፉክክር በመቅረባቸው ነው።
እሺ እንግዲህ የአሜሪካ ጠቅላይ ፍርድ ቤት ከምርጫው ጋር የሚገናኝ አንድ ውሳኔ በትላንትናው ዕለት ወይም ደግሞ ትላንትና ሰኞ አስተላልፎ ነበር። ይህም የቀድሞ ፕሬዚዳንት ዶናልድ ትራምፕን በምርጫ የመሳተፍ ሁኔታ መፍቀድና ለመፍቀድ ላይ የሚያተኩር ነው። ይህንን የፍርድ ቤት ውሳኔ በተመለከተ አንተ የምታካፍለን መረጃ አለ?
በጣም ጥሩ። በትናንትናው ዕለት የአሜሪካ ጠቅላይ ፍርድ ቤት ታሪካዊ የሚባል ውሳኔ ሰጥቷል። ይህም ምንድነው? ከሶስት አመታት በፊት በጥር 6 ቀን 2021 ዓመተ ምህረት እንደ ፈረንጆቹ አቆጣጠር ነው የቀድሞውን የምርጫ ዋናውን ውጤት የማጽደቅ ሂደት የአሜሪካ ኮንግረስ በማካሄድ ባለበት ወቅት የፕሬዚዳንት ትራምፕ ደጋፊዎች በምክር ቤቱ ላይ ጥቃት ፈጽመዋል፣ አመጽም አነሳስተዋል። በዚህ ምክንያት ደግሞ ፕሬዚዳንት ትራምፕም በዚህ ውስጥ ተሳትፎ አላቸው በሚል በርካታ ግዛቶች ፕሬዚዳንት ትራምፕ በግዛቶቻቸው ምርጫ መሳተፍ የለባቸውም የሚል ክስ በየግዛቶቹ ቀርቦባቸው ነበረ። ከነዚህ ከቀረበባቸው ክፍለ ግዛቶች ውስጥ በኮሎራዶ እና በሜይን ያሉ ጠቅላይ ፍርድ ቤቶች በግዛቶቹ እንዳይሳተፉ ወሰኑ። የኮሎራዶ ውሳኔ የፕሬዚዳንት ትራምፕ ጠበቆች ጉዳዩን ይዘው ወደ አገሪቱ ጠቅላይ ፍርድ ቤት አመጡት ባለፈው ወር መጀመሪያ ላይ። ትናንትና ፍርድ ቤቱ የቀድሞ ፕሬዚዳንት ትራምፕ በምርጫው ላይ መሳተፋቸውን መቀጠል ይችላሉ፣ በአንድ ግዛት ውስጥ የሚወሰን ውሳኔ የአንድ ግዛት ጠቅላይ ፍርድ ቤት በአጠቃላይ በፌዴራል ደረጃ ለሚወዳደር እጩ እሱን በሕግ ማገድ አይችልም፣ ያንን ማድረግ የሚችለው የአገሪቱ ተወካዮች ምክር ቤት ነው በሚል ፕሬዚዳንት ትራምፕ ውድድራቸውን እንዲቀጥሉ ወስኗል። እና በዚህ መሰረት ዛሬ የቀድሞ ፕሬዚዳንት ውድድራቸውን ቀጥለዋል ማለት ነው።
መልካም። እሺ እንግዱ ቀጣዩ ሂደት ወይም ደግሞ ከሱፐር ቱስዴ በኋላ ምንድን ነው እሱ የሚጠበቀው?
በጣም ጥሩ። ከወራት በፊት የተጀመረው የዚህ የቅድመ ምርጫ ሂደት እስከ መጪው ሰኔ ድረስ ይቀጥላል። ዛሬ ዋናው ቀን ነበር። እስካሁን ድረስ ያላደረጉ ግዛቶች ማድረጋቸውን ይቀጥላሉ። ከዛ በኋላ ወደ በጋው ስንቃረብ ወይም በጋው ስንደርስ ሁለቱም ፓርቲዎች ዋናውን ኮንቬንሽን ያደርጋሉ። በዚህም ኮንቬንሽን ቅድም ያነሳናቸው ተወካዮች የሚባሉት ዴሌጌትስ የሚባሉት በየፓርቲያቸው ለሚወክላቸው ይወክለናል ለሚሉት ድምጽ ይሰጣሉ። እንደገና በይፋ ድምጽ ይሰጣሉ። በዛን ወቅት ነው ሁለቱም ፓርቲዎች ይህ ግለሰብ ነው የሚወክለን የሚለውን የመጨረሻውን ውሳኔ የሚሰጡት ማለት ነው። በዚህም የአሜሪካ ፕሬዝዳንታዊ ምርጫ በይፋ ይጀምራል። በቴሌቪዥን የሚካሄዱ ግልጽ ክርክሮች ይኖራሉ፣ ዘመቻዎች ይኖራሉ። ክርክሩን በተመለከተ ግን እስካሁን ድረስ በተካሄዱት የቀድሞ ምርጫ ክርክሮች በቴሌቪዥን የተካሄዱት ላይ የቀድሞ ፕሬዝዳንት ዶናልድ ትራምፕ አልተሳተፉም። በዚህ በዋናው ወደ ዋናው ምርጫ በመንገባበት ወቅት ግን ይሳተፉ እንደሆነ ጊዜው ሲመጣ እናየው ይሆናል።
እሺ እንግዲህ አመሰግናለሁ እንግዱ። በዚህ በዋሽንግተን ዲሲ አቅራቢያ በቨርጂኒያ ግዛት አርሊንግተን ከተማ በመሆን የስለ ሱፐር ቱስዴይ ምርጫ ከምርጫ ጣቢያ ስላደረስከ መረጃዎች አመሰግናለሁ። አድማጭ ተመልካቾቻችን ወደ ሌላ መሰናዶች እናልፋለን።
አመሰግናለሁ።
አመታዊው ዓለም አቀፍ የጀግና ሴቶች ሽልማት በዋይት ሃውስ ቤተ መንግስት በተለያዩ የዓለም ሀገሮች ለሰብአዊ መብቶችና ለሴቶች መብቶች ከብሬታ የታገሉ ሴቶች ትላንት ሰኞ በዋይት ሃውስ ቤተ መንግስት በተከናወነ ስነ ስርዓት ተከብረዋል። የዘንድሮ እንደ አውሮፓውያን አቆጣጠር 2024 ዓመተ ምህረት የዓለም አቀፍ ጀግና ሴቶች ሽልማት ስነ ስርዓትን የተከታተለችው የአሜሪካ ድምጿ ቬሮኒካ ባልደራስ ኤግሊሲያስ ናት። ቆንጅታዬ እንደሚከተለው መሰናዶውን ታቀርብልናለች።
በቀዳማዊት እመቤት ጂል ባይደን እና በውጭ ጉዳይ ሚኒስትር አንቶኒ ብሊንከን አስተናጋጅነት ትናንት ሰኞ በዋይት ሃውስ ቤተ መንግስት በተከናወነው ስነ ስርዓት የዘንድሮ የዓለም አቀፍ ጀግና ሴቶች ሽልማት አሸናፊዎች ተከብረዋል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እንዲህ ሲሉ የተሸላሚዎቹን ስራ አድንቀዋል።
They're advocating for domestic workers in Bangladesh and people with disabilities in Afghanistan.
በባንግላዴሽ ለቤት ውስጥ ሰራተኞች፣ በአፍጋኒስታን ለአካል ጉዳተኞች የሚሟገቱ፣ ዩጋንዳ ውስጥ ሙስናን የሚያጋልጡ፣ ጃፓን ውስጥ ጾታዊ ወከባን የሚዋጉ፣ በቦዝኒያና ሄርዘጎቪና በተደፈሩ ሴቶች ለተወለዱ ህጻናት የሚሟገቱ፣ በቤላሩስ ለዲሞክራሲ የሚታገሉ ናቸው።
ቀዳማዊት እመቤት ጂል ባይደንም በበኩላቸው እንደነዚህ ተሸላሚዎች ያሉ ጀግና ሴቶችን ድምጽ ከፍ ማድረግ እጅግ አስፈላጊ ነው ብለዋል።
Your great acts of courage can aspire
የእናንተ የጀግንነት ክንዋኔ ሌሎችም በትልቅም ሆነ በአነስተኛ ደረጃ በየራሳቸው ለመስራት እንዲነሳሱ ያበረታታቸዋል። የእናንተ ድምጽ ለፍትህና ለነጻነት እንድንቆም የሚያበረታታን መስሎ ሆኖ በውስጣችን ይናኛል።
ከዘንድሮ የዓለም አቀፍ ጀግና ሴቶች ሽልማት አሸናፊዎች መካከል አንዷ ኢራናዊቱ ታጋይ ፋሪባ ባሉች ናቸው። ከዘንድሮ የዓለም አቀፍ ጀግና ሴቶች ሽልማት አሸናፊዎች መካከል አንዷ ኢራናዊቱ ታጋይ ፋሪባ ባሉች ናቸው። በአሜሪካ ድምጽ ዘጋቢ ሪፖርት የተሰራላቸው ባሉች የተገፋው የባሉቺ ብሔረሰብ አባል ሲሆኑ በኢራን ሲስታንና ባሉቺስታን ክፍላተ ሀገር ያለውን የሰብአዊ መብት ቀውስ በሚፈጸምባቸው የማስፈራራት አድራጎት ሳይበገሩ ያጋለጡ ሴት ናቸው። ሌላይቱ ተሸላሚ ጋምቢያዊቱ ፋቱ ባልዴ የሴቶች ግርዛትን ለማስቆም ስላደረጉት ትግል በስነ ስርዓቱ ላይ እንዲህ ሲሉ ተናግረዋል።
Eliminating FGM in 2030.
እንደ አውሮፓውያን አቆጣጠር በ2030 የሴቶች ግርዛት ሙሉ በሙሉ እንዲወገድ የተባበሩት መንግስታት ድርጅት የዘላቂ ልማት ግብ ውስጥ ኢላማ ተይዞለታል። ነገር ግን በዚህ በያዝነው በ2024 ዓመተ ምህረት ብቻ በዓለም ዙሪያ ለግርዛት የተጋለጡ 4.4 ሚሊዮን ልጃገረዶች አሉ።
11 የዘንድሮ የጀግና ሴቶች ተሸላሚዎች በአካል ተገኝተው የተሸለሙ ሲሆን ኩባዊቱን ማርታ ቢያትሪስ ሮኪ ካቤሎን የኩባ መንግስት ከሀገር እንዳይወጡ ስለከለከለ በስነ ስርዓቱ ላይ ተገኝተው ሽልማታቸውን መቀበል አልቻሉም። ባለፈው አመት በኒካራጓ ከእስር ከተለቀቁ የፖለቲካ እስረኞች መካከል የሆኑት 9 ሴቶችን ስራ በሌሉበት የዋይት ሃውስ የፖለቲካ ስትራቴጂና ድጋፍ ሰጪ ክፍል ዳይሬክተሯ ኤሚ ሩዊዝ ተናግረውላቸዋል።
All fighting tirelessly in a great personal risk against
ሁሉ ደከመን ሳይሉ ራሳቸውን ለአደጋ አጋልጠው ሙስናን፣ ጭቆናን፣ አድሎንና ወከባን ተቃውመው የታገሉ ናቸው።
ተሸላሚዎቹ በዩናይትድ ስቴትስ ቆይታቸው በከፍተኛ የፖሊሲ ስብሰባዎችና የአደባባይ ዝግጅቶች ላይ የሚሳተፉ ሲሆን ወደ ካሊፎርኒያ ሎስ አንጀለስ ከተማ ተጉዘው ከአሜሪካውያን አቻዎቻቸው ጋር ይወያያሉ።
Thank you.
የተከበራችሁ አድማጭ ተመልካቾቻችን፣ በዘገባው አጋማሽ ላይ ስላጋጠመው የድምፅና የምስል ችግር ይቅርታ እንጠይቃለን። ዘገባውን የቪኦኤ አምሃሪክ ፌስቡክ ገጽ ላይ በመግባት እንድትከታተሉት በአክብሮት እንጋብዛለን። የዩናይትድ ስቴትስ ምክትል ፕሬዚደንት ካማላ ሃሪስ በጋዛ ለስድስት ሳምንታት ለሚቆይ የተኩስ አቁም ስምምነት ያላቸውን ድጋፍ ትላንትና ሰኞ በድጋሚ ገልጸዋል። ግጭቱ አምስተኛውን ወር ያስቆጠረ ሲሆን ሃሪስ ከእስራኤል የጦር ካቢኔ ከፍተኛ አባል ጋርም ተገናኝተዋል። ተንታኞችና ተቃዋሚዎች ግን ግጭቱን ለመፍታት የሚደረጉ ድርድሮች የባይደን አስተዳደር ሊገልጻቸው በማይፈልጋቸው ነጥቦች ላይ የተመሰረቱ በመሆናቸው ዋይት ሀውስ የረመዳን ጾም ከመግባቱ በፊት ባስቀመጠው ቀነ ገደብ ከስምምነት ላይ ላይደረስ ይችላል ብለዋል። የአኒታ ፓውልን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
የእስራኤላውያን ጥቃቶች ጋዛን ኢላማ ሲያደርጉ የተኩስ አቁም የሚለው የፍልስጤማውያን ለወራት ሲጮሁለት የነበረው ቃል ነው። እንደ አውሮፓ አቆጣጠር ጥቅምት 7 የፍልስጤማውያን ሚሊሻዎች እስራኤል ውስጥ ዘልቆ በመግባት ያካሄዱትን የግድያ ዘመቻ ተከትሎ ግጭት ከተከሰቀሰ ወዲህ ባለፈው ቅዳሜና እሁድ የእስራኤልና ሐማስ ኃይሎች ጠመንጃቸውን እንዲያወርዱ በይፋ ጥሪ ሲያሰሙ ከባይደን አስተዳደር መካከል ምክትል ፕሬዚደንት ካማላ ሃሪስ የመጀመሪያዋ ባለስልጣን ናቸው።
በጋዛ ካለው ከፍተኛ ስቃይ አንጻር ቢያንስ ለሚቀጥሉት ስድስት ሳምንታት አፋጣኝ የተኩስ አቁም ስምምነት ሊኖር ይገባል። ይህ አሁን ጠረጴዛ ላይ ያለ ጥሪ ነው።
ይህ ስምምነት የሚመጣው ከቅድመ ሁኔታዎች ጋር ነው። ትናንት ሰኞ የዋይት ሀውስ ባለስልጣናት ለጋዜጠኞች እንደተናገሩት ሐማስ አሁንም ታጋቾችን መልቀቅ ጨምሮ እስራኤል ያቀረበችውን ጥያቄ እያሰላሰለ ነው። አስተዳደሩ ስለ ድርድሩ ዝርዝር ጉዳዮች ለመነጋገር ፈቃደኛ አልሆነም። በጋዛ እጣ ፈንታ ላይ የሚደረገው ይህ ክርክር በሕዝቡ ዘንድ በይፋ የሚታወቅ ነው። ትናንት ሰኞ ሃሪስ ከእስራኤል የጦርነት ካቢኔ አባል ጋር ሲገናኙ ጥቂት የተቃዋሚ ሰልፈኞች ቅሬታቸውን ለመግለጽ ከዋይት ሀውስ ደጅ ተሰብስበው ነበር። ከነዚህ መካከል ከአሜሪካ ፍልስጤማውያን ሴቶች ማህበር ሞና ሳዲቅ
ተኩስ አቁም እና ከዚያስ ለስድስት ሳምንታት ያ ትክክል አይደለም። የተኩስ አቁም ሲባል የተኩስ አቁም ነው። ሙሉ ለሙሉ የተኩስ አቁም። ምናልባት ዝም ብለው ለምርጫው ጊዜ መግዛት ፈልገው ይሆናል። ይህ ጨዋታ ነው፣ አንቀበለውም።
ተንታኞች ሃሪስ እጅግ ወሳኝ የሆነውን ቃል በሳቸው ደረጃ መናገራቸው ጠቃሚ ቢሆንም ንግግራቸው የሚያስከትላቸው ቅድመ ሁኔታዎችም አሉ ይላሉ። ከኩዊንስ የመንግስታዊ ኃላፊነት ተቋም ምክትል ስራ አስፈጻሚ ትሪታ ፓሪስ ይህን ይገልጻሉ።
But it's also important to take a look at how she qualified it, because the administration for some time has been saying that they're looking for a ceasefire.
ነገሩን እንዴት አድርገውን ባስቀመጡት ማየቱ አስፈላጊ ነው። ምክንያቱም አስተዳደሩ ለተወሰነ ጊዜ ነው የተኩስ አቁም እንፈልጋለን ሲል የቆየው። ያንን ሲሉ ግን በተወሰነ የስምምነት ውል ውስጥ ብቻ ነው ተግባራዊ እንዲሆን የሚፈልጉት። የእሳቸው ጥሪ ያንን መድገም ብቻ ከሆነ ከንግግሩ ጠቃሚ ነገር አለ ቢባል ከከፍተኛ የአስተዳደሩ ባለስልጣናት መካከል ለመጀመሪያ ጊዜ ግጭቱ በሁለቱም ወገኖች ላይ ስላስከተለው ነገር ያለውን ርኅራኄና አዘኔታ በትክክልና በአግባቡ መግለጹ ብቻ ነው።
ዋይት ሀውስ ራሱ አሁንም የሚጠይቀው ሌላ ጥያቄ አለ። ራሱ በሽብርተኝነት የፈረጀው የሐማስ ቡድን በአስር ሺዎች የሚቆጠሩ ሰላማዊ ሰዎች የሞቱበትን ጥቃት ለማቆም ይስማማ ይሆን? አሁንም ከኩዊንሲ የመንግስታዊ ኃላፊነት ተቋም ምክትል ስራ አስፈጻሚ ትሪታ ፓሪስ
The demands that have been expressed so far by the administration, which is the release of all hostages in return for a 6-week ceasefire,
በአስተዳደሩ እስካሁን ከተገለጹት ጥያቄዎች ለስድስት ሳምንት የተኩስ አቁም ስምምነት ሐማስ ታጋቾችን ሙሉ ለሙሉ እንዲመልስ የቀረበው ጥያቄ ተቀባይነት የማግኘቱን ነገር አጠራጣሪ ሆኖ አግኝቼዋለሁ። ምክንያቱም የተዋጉበትንና ያላቸውን ነገር ሁሉ ቋሚ መንግስት ከመሆን ይልቅ ለጊዜያዊ ነገር ብለው አሳልፈው ይሰጣሉ ማለት ነው። በጣም ግራ የሚያጋባና አስቸጋሪ የሚሆን ይመስለኛል።
በቅዱስ የረመዳን ጾም ወር ሲጀመር ሁኔታዎች ይጠራሉ ወይስ የበለጠ ተኩስ ይኖራል? በዘገባው የተነሳው ጥያቄ ነበር።
የተከበራችሁ አድማጭ ተመልካቾቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት መሰናዷችንን ነው። ስርጭታችንን ከመደበኛው የሬዲዮ ሞገድ በተጨማሪ እንዲሁም ደግሞ ፍሪኩዌንሲዎች በተጨማሪ በቪያ ማሪክ የፌስቡክ ገጽ ላይና ድረ ገጽ ላይ እንድትከታተሉ በአክብሮት እንጋብዛለን። ለምሽቱ የያዝናቸው የመጀመሪያው ክፍል ዘገባዎች ተጠናቀዋል። የሁለተኛው ክፍል የመጀመሪያው ዘገባ ትምህርት ላይ ያተኩራል። ግጭቶች በቀጠሉባቸው የአማራና የኦሮሚያ ክልል አካባቢዎች የሚገኙ ትምህርት ቤቶች መምህራንና ተማሪዎች የግጭቱ ተሳታፊዎች የሕዝቡን ስቃይ ከግምት ውስጥ በማስገባት ወደ ውይይት እንዲመጡ ተማጸኑ። የአሜሪካ ድምጽ ያነጋግራቸው በግጭቶቹ አካባቢዎች የሚገኙ መምህራንና ተማሪዎች በማያባሩ ውጊያዎች የተነሳ የትምህርት ቤቶቻቸው የመማር ማስተማር ይዞታዎች መዳከማቸውንና የወደሙትንም መልሶ ለማቋቋም ስራው አዳጋች እንደሆነባቸው አስታውቀዋል። ከትምህርት ገበታቸው የሚርቁ ተማሪዎች ቁጥር በየጊዜው እየጨመረ እንደሆነ ጠቁመው ረሃብና በትምህርት ሰዓት የሚያንዣብቡ ድሮኖችም የተማሪውን አካልና መንፈስ እየጎዱ ናቸው ሲሉ አመልክቷል። በዚህ ዙሪያ የተሰናዳው የምሽቱ የትምህርት ዘገባ ይቀጥላል። ተማሪ አዲሱ አበበ በሰሜን ወሎ ዞን ከራያ ቆቦ ወረዳ በስተምዕራብ 30 ኪሎ ሜትር ርቀት ላይ በምትገኘው ተኩለሽ ከተማ የሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪ ነው። ትምህርት ቤታቸው በጦርነት በመውደሙ የክፍል ፈተና የሚፈተኑት በጥቁር ሰሌዳ ላይ እየተጻፈ እንደሆነ አዲሱ ይናገራል። አዲሱ የሚማርበት የተኩለሽ ትምህርት ቤት ቀድሞ በህወሓትና በፌዴራል መንግስቱ አሁን ደግሞ በፋኖ ታጣቂና በመንግስት መካከል በሚደረገው ግጭት የተነሳ ይዞታው ከጊዜ ወደ ጊዜ እየተዳከመ እንደመጣ መምህራኑ ያስረዳሉ። ተማሪ አዲሱም ያለው ሁኔታ ተስፋ አስቆራጭ ነው ይላል።
ቀረም ቢያንሳ ነው እንጂ የሚማረው ለውጭ መገኘት ይመስል በዛሬ 4 ዓመት በፊት ያለውና በዘርጋውም ሰዓት ያለው በጣም ይገርማል። በቃ ሁሉ ነገር ደግሞ በቃ ባሪ ነው። ክላሱ ባሪ ከአንድ ክላስ የሚመጣ ተማሪ በዛ ከተባለ 20 ተማሪ ነው። ከዛ በላይ ተማሪውም የትምህርት ፍላጎቱ ቀንሷል። ትምህርቱን ለማሻሻል ወደ ቤት ወደ ቆዞ አገኛለሁ ገንዘብ ያለው ተማሪ።
ሌላው የተኩለሽ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪ ሆነው ግርማ የመልቀቂያ ብሔራዊ ፈተናን ለመውሰድ የሚያበቃ የትምህርት ግብዓትም ሆነ ሰላማዊ የመማር ማስተማር ሂደት አለመኖሩን ይገልጻል። በተለይም በትምህርት ሰዓት የሚያንዣብቡት ድሮኖች የተማሪውን መንፈስ ከሚያውኩ ዋና ዋና ነገሮች ተጠቃሾቹ እንደሆኑ ያስረዳል።
በጣም ችግር አይወስድን። አሁን ትምህርት ቤት ራሱ የቀረንበት ሰዓት አለ። ያሁን የትምህርት ፍላጎታችን ይቀንሳል። በዚያ አካባቢ ሁለተሰም ጫና አለ። እንዳስከዱ ትምህርት ምናምን ይላሉ። እኛ ደግሞ ትምህርት ማግኘት ማይችላል። ቀር አካባቢ ሄድ
ከትግራይ ክልል ተዋሳኝ በሆነውና ግጭቶች የቀጠሉበት የአማራ ክልል በአስቸኳይ አዋጅ ጊዜ ስር በመሆኑ ትምህርት ቤቱ መልሶ ለማቋቋም አዳጋች እንዳደረገባቸው የሚገልጹት ደግሞ የትምህርት ቤቱ ርዕሰ መምህር አቶ እሸቱ ሙላው ናቸው።
ትምህርት ቤቱ በጦርነቱ በነበረበት ሰዓት ላቦራቶሪዎቹ፣ ላይብረሪዎቹ፣ የአይሲቲ ሪሶርስ ማዕከሎቹ በሙሉ ተዘርፈዋል፣ ወድመዋል። የተማሪ መቀመጫ ብቻ ነው ያለው። ተማሪው ለትምህርት 2015 ላይ የተማሩ ተማሪዎች የሀገር አቀፍ የ12ኛ ክፍል ዩኒቨርሲቲ መግቢያ ፈተና ተፈትነዋል። ያው ዞሮ ምንም በሌለበት ላይ በመማራቸው ያመጡት ውጤት እጅግ በጣም ዝቅተኛ ነው። ያው የጦርነቱ ጉዳት ተማሪዎች ውጤት እንዲቀንሱ አድርገዋል። ተማሪዎች በትምህርቱ ተስፋ እንዲቆርጡ አሁን ባለው ሁኔታ ራሱ ትምህርት ይጀምረናል፣ ኦልሞስት መጽሐፍ የላቸውም፣ ግባት አልተሟላም። ያው መምህራኖቹ ብቻ ናቸው ያሉ። ትምህርቱ እንዲህ እያለ እየተቆራረ ያለበት ሁኔታ ነው ያለው። ተማሪዎች ተረጋግተው እየተማረው አይደለም። የጦርነት ቀጠና አካባቢ ስለሆነ ተማሪዎች ለትምህርቱ ሳይሆን ስንሸከፍ ህይወታችንን እናጣለን፣ ሌላ ቦታ ላይ እንዲህ አይነት ነገር ተከስቷል እና እኛም እንዲህ እንሆናለን የሚል ከመምህራኖቹም ጨምሮ እየተጨነቁ ነው የሚያስተምሩ።
በተመሳሳይ በአማራ ክልል ሰሜን ወሎ ዞን ራያ ቆቦ ወረዳ ዞብል ከተማ የዞብል ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር አቶ ግርማ ሞገስ ውዱ ቀድሞ በነበረው ግጭት ትምህርት ቤታቸው መውደሙን ገልጸዋል። በትምህርት ቤቱ በአሁን ሰዓት በትምህርት ገበታቸው ሊቀጠሉት 200ዎቹ ብቻ ናቸው ብለዋል።
ትምህርት ቤቱ በጣም ጉዳት ላይ ነው። ጀምር በሰሜኑ ጦርነትም ብዙ ውድመት ደርሶበታል። ለመማር ማስተማር የሚጠቅሙ ብዙ ማቴሪያሎች ወድመዋል። ከጦርነቱ ማግስት ያው እንግዲህ ተነስቶ ዝም ብሎ አሁን ተማሪና መምህር መገናኘት ነው እንጂ ሌላው ነገር ያው እንደወደመ ነው። ምንም ነገር የለውም። እዚያው አካባቢ መጀመሪያ ፋኖቹ ነበሩ። እነሱ እያሉ ነው አስፈቅደን እኛ ከእናንተ ጋር ግንኙነት የለንም፣ ኃላፊነቱን አንወስድም፣ ግን ገብተን እናስተምራለን ካላችሁ መጀመር ትችላላችሁ አሉና እነሱ እያሉ ነበር የጀመርነው። ያው አሁንም በኋላም መከላከያ ገባ። ፊት ደህና ነበር። እነሱ ያሉ ማለት ነው። መከላከያው ከገባ በኋላ ግን እዛው አካባቢ ሆነው ስለሚተኩሱ በመማር ማስተማሩ ዙሪያ ላይ በጣም ከባድ ችግር አለ። ከባድ መሳሪያ ይተኮሳል ምን ይባላል። በዛ መካከል ተማሪው፣ ማህበረሰቡ፣ መምህራኑም ተረጋግቶ መስራት ችግር ውስጥ ነበር። አሁን እንግዲህ ያው ዞሮ ዞሮ ተማሪው በበፊቱ አሁን ጤናማ በነበረበት ሰዓት ታውቁለች ወደ እስከ 800 በላይ ነበር የሚያስተናግደው። ከሰሜኑ ጦርነት ማግስት ወደ 400 ተማሪ ነበሩና አሁን ደግሞ በአሁኑ ግርግር ወደ 202 አካባቢ ናቸው ያሉ ተማሪዎች። ስፔሻሊ 12ኛ ክፍል የሚፈተኑት አሁን በዚሁ ግርግር ምክንያት እየለቀቁ ወደ ቆቦ መጥተዋል። የባሰ ከዚህ በላይ ሊያቋረጥ ይችላል ማለት ነው። በቃ ኖርማሊ ትምህርት ተካሄደ ማለት አይቻልም።
በተያያዘ ባለፉት 4 ዓመታት በአስከፊ ግጭት ውስጥ የሚገኘው ሌላው አካባቢ ደግሞ የኦሮሚያ ክልል ነው። በክልሉ በኦሮሞ ነጻነት ሰራዊትና በፌዴራል መንግስት አንዳንዴም በፋኖ ታጣቂና በጉምዝ ነጻ አውጪ ሰራዊት መካከል የተለያዩ ግጭቶች ሲካሄዱ ቆይተዋል። በሆሮ ጉድሩ ወለጋ ዞን ነዋሪ ሆኑትና ለደህንነታቸው ሲባል ማንነታቸው እንዳይገለጽ የጠየቁት መምህርና ወላጅ በሰላም እጦቱ የተነሳ ትምህርት ቤቶች መዘጋታቸውን ተናግረዋል። በተጨማሪም የአካባቢው ነዋሪዎችና ተማሪዎቻቸው በርሃብ እየተጎዱ እንደሆነ ለአሜሪካ ድምጽ ገልጸዋል።
ለትምህርት ጋር ተያይዞ ማነሳልሽ ካለ አብዛኛው ህጻኖች ቀበሌያቸው ላይ የሚማሩ ተማሪዎች አሁን የሚማሩበት እድል ተዘግቶባቸዋል። ምክንያቱም ደግሞ እንደ ልቡ መጽሐፍ ወይ እንደ ልቡ ትምህርት ቤትም የሆነ ማግኘት አይቻልም። ምክንያቱም ደግሞ ትምህርት እንደ ልብ አለ ብለን ማውራት ይገዛል። ሌላው ደግሞ ትምህርት ቤቱም አብዛኛው ተቃጥሏል። ከቆርቆሮ ነቅሎ ወስዶታል። ስለሆነ አይማሩም። ወረዳ ላይ ያሉት የተፈራቀሉት ደግሞ በረሀብ ችግር ወደ ትምህርት ለመሄድ ደብተር መግዛት አቅቷቸው ትምህርቱ አቋርጧል ማለት ነው።
የአሜሪካ ድምጽ ግጭቶች ባሉባቸው አካባቢዎች የትምህርት ተደራሽነትን ማረጋገጥን፣ የሀገር አቀፍ ፈተናዎች እየተቃረቡ እንደመሆናቸው የሚኖረውን ሂደት አስመልክቶ ከትምህርት ሚኒስቴር የኮሚኒኬሽን ቢሮ ጋር ቃለ መጠይቅ ለማድረግ ተደጋጋሚ ሙከራዎችን ሲያደርግ ቆይቷል። ሆኖም በተለያዩ ምክንያቶች እየተጓተተ እስካሁን ድረስ ሊሳካ አልቻለም። እንደተሳካልን የምናቀርብ ይሆናል። ለዚህ ዘገባ ጥንቅር ያነጋገርናቸው በአማራና በኦሮሚያ ክልሎች የሚገኙ መምህራንና ተማሪዎች በግጭት ተሳታፊ የሆኑ ኃይሎች የህዝቡን ስቃይ ከግምት ውስጥ በማስገባት ወደ ውይይት እንዲመጡ ተማጽነዋል። በጉዳዩ ላይ የሆሮ ጉድሩ ወለጋ ዞን መምህር እንዲህ ብለዋል።
እኛ እንደዚህ መጀመሪያ የምንናገረውና የምንለው እግዚአብሔር ብቻ ወደ ሀገራችን እርቅ እንድመለከት ብቻ ነው የምንለው። የመጀመሪያው ማለት ለማን አቤቱታ እናቀርባለን? አብዛኛው ያላረሰው ያልዘራው ያላጨደው ህዝባችን 4 ዓመት የወላው ህዝባችን ረሀብ እየሞተ ነው። አሁን በጣም እንደው ቢቻል ኔትወርክና ኢንተርኔት ኑሮ ቪዲዮ አንስጠብ አለም መንግስታቱ ምን እንደሚል አናውቅም። አጠቃላይ እንደሆነ ጉድሩ ወለጋ በጣም ችግር አለ።
የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ በምህጻሩ ዩኤን ኦቻ ኢትዮጵያ ውስጥ በግጭትና በአየር ንብረት ለውጥ ሳቢያ 7.6 ሚሊዮን ተማሪዎች ከትምህርት ገበታቸው ርቀው እንደሚገኙ ከ4 ወራት በፊት ባወጣው መረጃ አስታውቋል። ይህ አሃዝም ግጭቶች እስካልቆሙ ድረስ ማሻቀቡ እንደሚቀጥል ይጠበቃል። ለአሜሪካ ድምጽ ኤደን ገረመው፣ ዋሽንግተን ዲሲ።
የምሽቱ የመጨረሻው ዘገባችን ንግድና ምጣኔ ሀብት ነው። ለውጭ ገበያ ላቀረቡት ቡና ክፍያ አለማግኘታቸውን ነጋዴዎች ገለጹ። ቨርቲካል በተሰኘ የገበያ ሰንሰለት የቡና ምርታቸውን ለውጭ ግብይት ማቅረባቸውን የገለጹት አርሶ አደሮችና ነጋዴዎች ክፍያ ስላልተፈጸመላቸው ከገበያ እየወጡ መሆኑን አርሶ አደሮቹና ነጋዴዎቹ ለአሜሪካ ድምጽ ተናግረዋል። የኢትዮጵያ ቡናና ሻይ ባለስልጣን ምክትል ኃላፊ አቶ ሻፊ ኡመር ደግሞ የቡና ግብይት ስርዓቱን በሚያዛቡት ላይ ባለስልጣኑ እርምጃ መውሰዱን ጠቁመዋል። ገልሞ ዳዊት ተጨማሪ አለው።
ቨርቲካል በተሰኘው ቡናን ለውጭ ገበያ ማቅረቢያ ሰንሰለት ምርቱን ቢልኩም ክፍያ ሳይፈጸምላቸው ወራትን እንዳስቆጠሩ ከሚናገሩት የቡና ነጋዴዎች መካከል ያየው ከተማ ነዋሪው አቶ ሲሳይ ሀብቴ አንዱ ናቸው። አቶ ሲሳይ ለአሜሪካ ድምጽ እንደተናገሩት 4 ሚሊዮን ብር የሚገመት ቡና በውጭ ንግድ አማራጭ አማካይነት ከወራት በፊት ቢልኩም እስካሁን ክፍያቸውን ለማግኘት አልቻሉም።
እኛ ባንክም በብድር ወሰን በባንክ ብር ቡና ገዛን ላክንላቸው። እነሱ ደግሞ ለመክፈል በዚህ ሰዓት በጣም እያስቸገሩ ናቸው። ኤክስፖርተሮች ብር እያስገቡልን አይደለም። ከዚህ አንጻር ንብረቶቻችን በባንክ እስከመያዝ እየደረሱ ነው። ይሄ ችግር ደግሞ መንግስትም ጣልቃ ሊገባልን ይገባል፣ መንግስት ሊደርስልን ይገባል ብለን ነው የምንጮኸው። የሚወስዱትን ብድር በጊዜ አይከፍሉም። አሁን ለኔ ለምሳሌ ዛሬ 90ኛ ቀኔ ነው። 90 ቀን ሙሉ 3 ወር ሙሉ የተወሰደ ቡና ነው ያልተመለሰልኝ ገንዘቡ። አሁን ቡና ደርሳል በሚል ልግዛ ባንክ ብር አመጣ ያለ ነው እንዳይለቅልኝ ከፍዬ ተነስቼ ነው የሚለቅልኝ።
አቶ ሲሳይ ብዙ የቡና ነጋዴ ወዳጆቻቸው በዚህ የውጭ ገበያ ሰንሰለት ለኪሳራ እንደተዳረጉና ከግብይትም እየወጡ እንደሆነ ጠቅሰው መንግስት ቢያግዘን ያሉትን ይናገራሉ።
ስለዚህ መንግስት አልጋ ገብቶ እንደዚህ ብሮችን በብድር የሚወስዱትን ኤክስፖርተሮች ብር በጊዜ ቢያስከፍል ጥሩ ነው ላለው ብዙዎች ካቻምና 2014 እንደዚህ በብድር የሰጡ ከገበያ ውጭ ሆነው ዛሬ ስንቶቹ ሜዳ ላይ ያሉ ሰዎች አሉ ብር ሰጠው በብድር የተከለከሉ።
እንደ ኦሮሚያ ክልል የንግድና ቀጠናዊ ትስስር ቢሮ መረጃ ቨርቲካል በተሰኘው ቡናን ወደ ውጭ የመላኪያ መንገድ ከክልሉ 1.3 ቢሊዮን ብር የሚያወጣ ቡና ላቀረቡ ነጋዴዎችና አርሶ አደሮች ክፍያ አልተፈጸመም። ኢትዮጵያ ከቡና የውጭ ንግድ የተሻለ ገቢ ያገኘችው በ2014 ዓ ም እንደነበረ የቡናና ሻይ ባለስልጣን ምክትል ኃላፊ አቶ ሻፊ ዑመር ያስታውሳሉ። በዚህ ዓመት ከውጭ የቡና ንግድ 1.4 ቢሊዮን ዶላር ያገኘችው ኢትዮጵያ የተለያዩ የኢኮኖሚ ተግዳሮቶች ባጋጠሙት በ2015 ዓ ም ደግሞ 1.3 ቢሊዮን ዶላር ገቢ ማስገባቷን አቶ ሻፊ ገልጸዋል። በኢሉ አባቡር የምትገኘው አለ ወረዳ በዞኑ በቡና ምርት ከመታወቁት አካባቢዎች መካከል ናት። የወረዳዋ ቡና አልሚዎች በተለያዩ ምክንያቶች ተቀዛቅዘዋል ያሉት የዘንድሮ የቡና ገበያ ተስፋችንን አጨልሞታል ይላሉ። አቶ ጀማል ሸምሶና አቶ አብዱልአዚዝ መሐመድ ኢሳ ባለ ወረዳ ቡና አምራቾች ናቸው።
ከተከኑ ጫላ ይባይሳ ከተከኑ
ቡናውን ለማስለቀም የሚወጣው ወጪ በጣም ከባድ ስለሆነ ቡናውን አስለቅሞ ከምርቱ ላይ እኩል ለሚካፈሉ ቡና ለቃሚዎች ነው ያሰላለፍነው።
ወርጋታን ጅሮ ገባዱኛ ረቲ ገባኩ ፈጀዱ
በቡናችን ጥሩ ዋጋ ያገኘን አይደለም። በአለም አቀፍ ደረጃ የቡና ዋጋ ወረደ ይላሉ። መንግስት በዚህ ጉዳይ ላይ በትኩረት መስራት ይኖርበታል።
አርሶ አደሮቹ የቡናውን ጥራት ለመጠበቅ ጥንቃቄ እንዳደረጉም ይናገራሉ። የኢሉ አባቡር ዞን የግብርና ጽህፈት ቤት ኃላፊ አቶ አስጨናቂ አድማሱ ዘንድሮ በቡና ለቀማ ላይ ብቻ ሳይሆን በግዢ ወቅትም የጥራት አጠባበቅ ጥንቃቄ እንደሚደረግ አስታውቀዋል።
ከናፍ አናሌ ጉነኬንጂ ፈጅረን ሁንደት
በዞናችን ሁሉም ወረዳዎች የቡና ነጋዴዎች ግብይት የሚያከናውኑበት ቦታ ተለይቶ ተዘጋጅቷል። አሁን የቡና ዋጋ እወጃ እየተጠባበቀን ነን። ይህም የቡና ጥራት ለመጠበቅ ከሚያግዙ ነገሮች አንዱ ነው።
በኢሉ አባቡር ዞን የቡና ልማት ከመካሄድበት ከ200 ሺህ ሄክታር በላይ መሬት ወደ 160 ሺህ ቶን ምርት ተጠበቃል ያሉት አቶ አስጨናቂ ከዚህም ውስጥ 96 ሺህ ቶን ቡና ለማዕከላዊ ገበያ እንደሚቀርብ ጠቁመዋል። የኢትዮጵያ ቡናና ሻይ ባለስልጣን በዘንድሮ ዓመት ከ350 ሺህ በላይ ቶን ቡና ለውጭ ገበያ ለማቅረብ ማቀዱን አስታውቋል። የባለስልጣኑ ምክትል ኃላፊ አቶ ሻፊ ዑመር ለአሜሪካ ድምጽ እንደተናገሩት የውጭ ገበያ አማራጮች መብዛታቸውን ተከትሎ አገሪቱ ከቡና የምታገኘው ገቢ በተለይ ከ2014 ዓ.ም ወዲህ እየጨመረ ይገኛል። በቨርቲካል የንግድ ትስስር ለኪሳራ እየተዳረገን የሚል አቤቱታ ላቀረቡት ነጋዴዎች የተጠየቁት ምክትል ኃላፊው መንግስት እርምጃ እየወሰደ እንደሆነ ገልጸው እንደሚከተለው አብራርተዋል።
ኦልሞስት እንደዚህ የሚያደርጉ ላኪዎችን ለይተን ለብቻ አሁን አግደናል። እነዚህ ላኪዎች ከግብይት እንደወጡ ማለት ነው። ያንን ነገር እስከሚጨርሱ ድረስ ነው። እንደዛ የሚያደርጉትን ላኪ ብቻም ሳይሆን አቅራቢዎቹም ማለት ነው፣ አቢዩዝ የሚያደርጉትን። ለዚህ ደግሞ ይሄን ለማስተካከል ደግሞ በየቀኑ ይሄንን ችግሮች እየፈቱ እየተካተሉ ሳይሆን ሲስተም ዴቨሎፕ ማድረግ ነው። አሁን ሲስተም ዴቨሎፕ አድርገናል፣ ስርዓት አብጅተናል። ከዚህ በኋላ ማንም ሰው ቡና ሳይከፍል መቀበል አይችልም። እሱን ጨርሰናል።
ቨርቲካል የተሰኘው ቡና ገዢ ነጋዴዎች ለላኪዎች የሚያደርሱበት የገበያ ሰንሰለት በኢትዮጵያ ምርት ገበያ ውስጥ አለ የተባለውን ረዥም የግብይት ሰንሰለት ለመቀነስ የታለመ እንደሆነ አቶ ሻፊ አስረድተዋል። ይህ ዘዴ ጥቅም ላይ መዋል ከጀመረ ወዲህ ከውጭ ገበያ የሚገኘው የቡና ገቢና የአርሶ አደሩ ተጠቃሚነት ድርሻም እየተሻሻለ እንደሆነም ገልጸዋል።
ከዚህ በፊት ቀይ ሼድ ቡና እኮ 10 ብር ነው የሚሸጠው። አርሶ አደሩ የሚሸጥ ሲሰጥ ነበረው 10ና 20 ብር ነው፣ በዛ 20 ብር ነው። አሁን ግን እኮ ቀይ ሼድ ቡና እስከ 60 እስከ 70 1 ኪሎ ሲሸጥ ነበር፣ እስከ 40 ሲሸጥ ነበር። አሁንም ያው ነው። ጀንፈል ቡና ቢበዛ ቢበዛ 30 ብር ነው። አሁን ቢያንስ ቢያንስ 90 80 ነው የተሰጠው። አሁን ያለፈው አመትማ 100 120 ነበር። በዚህ አመት ደግሞ አሁን እስከ 90 እስከ 100 ራሱን የሚሸጥበት ሁኔታ ነው ያለው። ከ30 መቶ መግባት ማለት እንግዲህ ስንት ፐርሰንት እንደጨመረ ማየት ይችላል።
ባለስልጣኑ አሁንም አምራቾች ከመያለሙት ቡና ተጠቃሚ እንዲሆኑ እየሰራ እንደሚገኝ አቶ ሻፍ ተቀመው ቡና ለውጭ ገበያ ለማድረስ ለአርሶ አደሩ 7 አማራጮች እንደተቀመጡም ገልጸዋል። ኢትዮጵያ ቡናን ከመራቡ ሀገራት በተጨማሪ በኢሲያ ገበያም እንዲገባ መዳረሻዎችን ያሰፋነን ብለዋል።
ይሄ ብቻ አይደለም።
ለምሽቱ ስለነበረን ቆይታ አያመሰግነን እዚህ ላይ እንፈጽማለን። ሰላም ጠናስጥልን ደናሁ ነው።